the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የሐሙስ መጋቢት 9/2013 ዓ.ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። መጪውን የኢትዮጵያ ምርጫ ሊያስተናግድ የሚችል የጸጥታ ስጋት የለም ሲል የኢትዮጵያ ፌዴራል ፖሊስ ኮሚሽን ገለጸ። በውጭ ሀገራት የሚኖሩ ኢትዮጵያውያን በዚህ ዓመቱ ምርጫ እንደማይሳተፉ የኢትዮጵያ ብሔራዊ የምርጫ ኮሚሽን አስታወቀ። ባይቶይካል ዩኤስኤ የተባለው የኤርትራውያን ቡድን የጸጥታው ምክር ቤት በትግራይ ክልል የሚካሄደውን ግጭት በአስቸኳይ ለማቆም እንዲሰራ ጥሪ ያደረገ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ ጦር ወንጀሎች ሳይፈጸሙ አልቀሩም ባሉበት በኢትዮጵያ የትግራይ ክልል በጋራ የማጣራት ስራ ለማካሄድ ከኢትዮጵያ በቀረበላቸው ጥያቄ መስማማታቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ጆናታን ፋውለር ትናንት ረቡዕ በሰጡት ቃል ባሽሌ በትግራይ ክልል በጋራ የማጣራት ስራ ለማካሄድ ከኢትዮጵያ ሰብአዊ መብቶች ኮሚሽን ለቀረበላቸው ጥያቄ አውንታዊ ምላሽ ሰጥተዋል ብለዋል። አሁን የተባበሩት መንግስታት የሰብአዊ መብት ኮሚሽንና የኢትዮጵያ የሰብአዊ መብቶች ኮሚሽን የምርመራ ስራው በአስቸኳይ እንዲጀመር የሚያስፈልገውን ወጪና ግብአት እንዲሁም የማጣራቱን ስራ ዝርዝር ያካተተ እቅድ እያዘጋጁ መሆናቸውን የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባዩ ጆናታን ፋውለር ጨምረው ገልጸዋል። በትግራይ ክልል በኢትዮጵያ መንግስት ኃይሎችና በቀድሞ የክልሉ አስተዳደር የትግራይ ህዝብ ነጻ አውጪ ግንባር ተዋጊዎች መካከል በተካሄደው ውጊያ ሺዎች የተቆጠሩ ሰዎች እንደተገደሉና በመቶ ሺዎች የተቆጠሩ ከቀያቸው እንደተፈናቀሉ ተገልጿል። የተባበሩት መንግስታት ድርጅት ከግጭቱ ተያይዞ የጭካኔ አድራጎቶች እየተፈጸሙ ነው የሚል ስጋት ማሰማቱም ይታወሳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በክልሉ የዘር ማጽዳት ሲሉ የገለጹት ተግባር ተፈጽሟል ያሉ ሲሆን ያንን የኢትዮጵያ መንግስት ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫው ተፈጽመዋል ስለተባሉ ተግባሮች ከዓለም አቀፍ የሰብአዊ መብት ኤክስፐርቶች ጋር በመተባበር የማጣራት ስራ ለመስራት ዝግጁ ነን ሲል አስታውቋል። በሲዳማ ክልል ባለፉት 8 ቀናት 501 ሰዎች በኮሮና ቫይረስ መያዛቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተርና የድንገተኛ በሽታዎች ማስተባበሪያ ክፍል ኃላፊው ዶክተር ማቴ መንገሻ የሚመረመሩ ሰዎች ውስጥ 35.7 ከመቶ ላይ በቫይረሱ መያዛቸው እንደተደረሰበት ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ አስተላልፏል።
የኢንስቲትዩት ዋና ዳይሬክተርና የድንገተኛ በሽታዎች ማስተባበሪያ ክፍል ኃላፊ ዶክተር ማቴ መንገሻ በኮቪድ-19 የሚያዙ ሰዎች ቁጥር በየወሩ እየጨመረ መሆኑን ተናግረው የመያዝ ምጣኔም ከጊዜ ወደ ጊዜ እየናረ መሄዱንም ገልጧል።
አጠቃላይ አሁን ከመረመርነው ወደ 8.8% ወይም 8 እጅ ከመቶ እንደሆነ በእነዚህ ወራት እየታያለው።
ክልሉ በቫይረሱ ዜጎች በብዛት ከሚሞቱባቸው የሀገሪቱ አካባቢዎች በቀዳሚዎቹ ተርታ መቀመጡን ብሔራዊ ሪፖርት በመጥቀስ በንጭር አስታውቀዋል።
በተለይ በእነዚህ በ15 ቀናት ውስጥ አዲስ አበባን ዳዋን፣ ኦሮሚያን፣ ደቡብን፣ አማራን፣ ሲዳማን እንደታዘብን እንደዚህ ካየን ከመረመርናቸው ሰዎች ውስጥ የተያዙት ሰው በፐርሰንት ስናስቀምጥ የሲዳማ ከፍተኛ እንደሆነ ነው የሚያሳየው 35.7% እንደሆነ ነው የሚያሳየው ሌላ እንግዲህ ከፍተኛ የሚታይ ኦሮሚያ ነው ኦሮሚያ 25.2% እንደሆነ ድሬዳዋ 22.3% እንደሆነ ያ 17.5% እንደሆነ ነው የሚያሳየው በእነዚህ 15 ገናት ውስጥ ስለዚህ አብዛኛው አሁንም የሲዳማ ከፍተኛ ነው ስንል 983 የሚሆኑ ሰዎች በዚህ 15 ቀን ከተያዙት ውስጥ 721 የሚሆኑት የሲዳማ ናቸው ይሄን በሚያስተው ደረጃ ከአዲስ አበባና ከኦሮሚያ ከተሎ ከፍተኛ ቁጥር የተያዘ ሰው እንዳለ የሚያሳይ መረጃ እንዳለ ነው
ባለፉት 15 ቀናትም አገልግሎቱ ከሞተባት 207 ዜጎች ውስጥ በክልሉ 15 ሰዎች ሞታቸውን ጠቅሞ በዚህም ክልሉ በሞት መጠን ከአገልግሎቱ በሶስተኛ ደረጃ መቀመጡን ተናግሯል ዶክተር ማተ የቫይረሱ ስርጭት ከመጀመሪያው ወቅት ያሻቀበው በህዝብ ዘንድ አለ ባሉት መዘናጋት ማስክ ባለመጠቀምና የሚሰጡ የጤና ምክሮችን ተግባራዊ ባለማድረግ ነው ብለዋል። በሌላ በኩል በክልሉ የሚገኙ 25000 ለሚደርሱ የህክምና ባለሙያዎች ከፌደራል መንግስት 4000 የኮቪድ ክትባት ካለፈው መጋቢት 4/2013 ዓመተ ምህረት ጀምሮ እየተሰጠ መሆኑን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ታንዛኒያውያን በፕሬዝዳንታቸው በጆን ማጉፉሊ ድንገተኛ ረፍት ሀዘን ላይ ናቸው። መሆኑን ለበርካታ ሳምንታት ከህዝብ አይን ተሰውረው የከረሙት ፕሬዝዳንቱ በጠና ታመዋል እንዲያውም ኮቪድ ሳይሆን አይቀርም የሚል ወሬ ሲሰራጭ ቆይቶ ነበር። ፕሬዝዳንቱ ማረፋቸውን ትናንት ረቡዕ ያስታወቁት ምክትል ፕሬዝዳንታቸው ሳሚያ ሱሉ የህልፈታቸው ምክንያት የልብ ህመም እንደሆነ ተናግረዋል። ማጉፉሊ የ61 ዓመት ሰው ነበሩ። ኮቪድ-19ን በማናናቃቸውና ሳይንሱን በማጣጣላቸው ሀገራቸው ላይ ብርቱ ዓለም አቀፍ ነቀፌታ ስበው የነበሩት የታንዛኒያው ፕሬዝዳንት በሶስት ቀን ብሔራዊ ሀዘን ኮቪድን አባረነዋል ማለታቸው ይታወሳል። ዩናይትድ ስቴትስ በፕሬዝዳንቱ ረፍት ለታንዛኒያ ህዝብ የሀዘን መግለጫ ልካለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የህዝቦቻችን ግንኙነት ተሻሽሎ እንዲቀጥል መስራታችንን እንቀጥላለን ብሏል። የታንዛኒያ ህዝብ ሰብአዊና መሰረታዊ መብቶቹ እንዲከበሩ በሚያደርገው ትግል በጸረ ኮቪድ-19 ጥረቶቹም ዩናይትድ ስቴትስ ድጋፏን መስጠቷን ትቀጥላለች ብሏል። በታንዛኒያው ፕሬዝዳንት ረፍት ላይ ያተኮረ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አውሮፓ ህብረት የመድኃኒት ተቆጣጣሪዎች የአስትራዜኔካ ክትባት ደህንነትን የተመለከተውን ምርመራቸውን ውጤት ዛሬ ይፋ ያደርጋሉ ተብሎ እየተጠበቀ ነው። ክትባቱን በወሰዱ ሰዎች ላይ የተከሰተው የደም መርጋት ችግር ከክትባቱ ጋር ግንኙነት ይኖረው እንደሆነ ሲመረምሩ ቆይተዋል። የአውሮፓ የመድኃኒት ቁጥጥር ተቋሙ የአስትራዜኒካውን ክትባት ከወሰዱት የአውሮፓ ህብረት አባል ሀገሮች 500 ሚሊዮን ሰዎች መካከል በ30 ሰዎች ላይ ተከስቷል የተባለውን የደም መርጋት ችግር ሲመረምር ቆይቷል። ክትባቱን በወሰዱ ሰዎች ላይ የታየው የደም መርጋት ጉዳይ ማናቸውም ሰው ላይ ከሚያጋጥመው በቁጥር ይበልጥ ወይም አይበልጥ እንደሆነ ሲከታተል ቆይቷል ተብሏል። የዓለም የጤና ድርጅት በበኩሉ ትናንት በሰጠው መግለጫ የክትባቱን ደህንነት በተመለከተ አሁን ባሉት መረጃዎች ተመርኩዞ ያሱን ምርመራ እንደሚያካሂድ አስታውቋል። ለአሁኑ ግን የምናምነው ክትባቱ የሚሰጠው ጠቀሜታ ሊከሰት ከሚችለው ጠንቅ በእጅጉ እንደሚበልጥ ነው ብሏል። ህንድ የአስትራዜኒካውን ክትባት ለህዝቧ መስጠቷን እንደምትቀጥል ትናንት አስታውቃለች። የአፍሪካ የበሽታ መከላከልና መቆጣጠሪያ ማዕከልም ዛሬ ባወጣው መግለጫ በርካታ የአውሮፓ ሀገሮች ይህንን ክትባት መስጠት ባያቆሙም የአፍሪካ ሀገሮች ክትባቱን ለህዝባቸው መስጠታቸውን እንዲቀጥሉ አሳስቧል። በመጨረሻም በዩናይትድ ስቴትስ ጆርጂያ ክፍለ ግዛት የመታሻ ቤቶች ላይ ተኩስ ከፍቶ 8 ሰዎችን በመግደል የተጠረጠረውን ግለሰብ ፍርድ ቤት ለማቅረብ የተያዘው ቀጠሮ ተሰርዟል። ሮበርት ኤረን ሎንግ የተሰኘውን ግለሰብ ዛሬ ከሰዓት በኋላ በቼሪኪ አስተዳደር በሚገኘው ፍርድ ቤት ለማቅረብ ቀጠሮ ተይዞ የነበረ ቢሆንም እንደተሰረዘ አንድ የፍርድ ቤቱ ኃላፊ ለዋሽንግተን ፖስት ተናግረዋል። ለምን እንደተሰረዘ ግን እስካሁን የተገለጸ ነገር የለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
I'm አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 02-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ሱዳን አጣብቂኝ ውስጥ ለገባው የታላቁ የህዳሴ ግድብ ዙሪያ ድርድር የአራትዮሽ ንግግር እንዲጀመር ስትል ጥያቄ አቀረበች። ጥያቄው የደረሰው መሆኑን ያረጋገጠው የተባበሩት መንግስታት ድርጅት በበኩሉ እልባት ለማበጀት የሚደረጉ ጥረቶችን በሙሉ የሚደግፍ መሆኑን አመላክቷል። በሱዳን የአሜሪካ ድምፅ ዘጋቢ ናባ መሐዲን አገሮቹ ስለሚገኙበት ስጥጫና ድርድሩ ሊያስገኝ ስለሚችለው ውጤት አንድ የሱዳን የጸጥታ ጉዳይ ተንታኝ አናግራ ያጠናቀረችውን ዘገባ አድርሳናለች። አሉላ ከበደ የመንግስታቱ ድርጅት በትላንቱ ዕለት ጥያቄውን አስመልክቶ የሰጠውን አስተያየትና የኢትዮጵያን ምላሽ አካቶ ያቀርበዋል።
የህዳሴ ግድብ ዙሪያ ከኢትዮጵያ ጋር ተጀምሮ የነበረውና ያለ ስምምነትም የተቋጨው ድርድር እንዲጀመር ስትል ሱዳን ይፋ ጥያቄ ያቀረበች። ጠቅላይ ሚኒስትር አብደላ ሐምዶክ ባለፈው ሰኞ ለአፍሪካ ህብረት፣ ለተባበሩት መንግስታት፣ ለአውሮፓ ህብረትና እንዲሁም ለዩናይትድ ስቴትስ በላኩት ደብዳቤ ነው ኢትዮጵያ ግድቡን መቼና እንዴት መምላት ይገባታል በሚለው ጉዳይ ዙሪያ ግብጽን ጨምሮ ሶስቱን ሀገሮች እንዲያደራድሩ የጠየቁት። የሱዳንና የግብጽ መንግስታት ግድቡ ምሌት ከግድቡ አልፎ የሚፈሰውን የውሃ መጠን ስለሚቀንስ ህዝባቸው ለግብርናና ለለት ህይወቱ የሚያስፈልገውን ውሃ ያጣል በሚል ነው የሚሞግቱት። ሱዳናዊው የጸጥታ ጉዳይ ተንታኝ ሐንፊ አብደላ እንደሚሉትም በተለይ የሁለቱ ሀገሮች የሱዳንና የኢትዮጵያ ውዝግብ በስምምነት ካልተቋጨ በአካባቢው ውጥረት ይነግሳል።
የሐል ተዓነት አልአጥራፍ ለሱዳን ሳይቆም
በአገሮቹ ከአንዳች ስምምነት ላይ መድረስ ሳይችሉ ከቀሩ ሱዳን ኢትዮጵያ ላይ ፖለቲካዊና ኢኮኖሚያዊ ጫና ማሳደር የሚያስችል ተጨማሪ አህጉራዊና ዓለም አቀፍ ግፊት ለማድረግ ትጥር ይሆናል። ውዝግቡ በአካባቢው ደህንነት አያያዝ ላይ የሚኖረውን አንድምታ መረዳት አያዳግትም። የአፍሪካ ቀንድን ጸጥታ የሚያናጋና ወደ ብጥብጥ የሚያመራ ጭምር ሊሆን ይችላል።
ዘጋቢያችን ናባ መሁዲን ያነጋገረቻቸው ሌላው የሱዳን የጸጥታ ጉዳዮች አዋቂ ጀነራል መሐመድ ባሹ በበኩላቸው አገሮቹ በምንም ይሁን ምን ጦርነት ውስጥ ሊገቡ የሚችሉበትን አጋጣሚ ጨርሶ ማስወገድ አለባቸው ነው የሚሉት።
ሁለቱ አገሮች ጦርነት ውስጥ መግባትና ያሉበትን ውጥረት የነገሰበት ሁኔታ ይበልጥ ማባባስ አይመርጡም። እንዲህ ያለው ውዝግብ በሁለቱ አገሮች ላይ ብቻ ሳይሆን ጠቅላላውን የቀይ ባህር አካባቢና ንዑስ አህጉሩን ጭምር የሚያካልል ብርቱ ፈተና መደቀን መቻሉን ሊረዱ ዓለምም ቀድሞውኑ ቋፍ ላይ የሚገኘው ክልል ከለየለት ጦርነት ውስጥ እንዲገባ ሊፈቅድ አይችልም።
በሌላ በኩል ካሁን ቀደም ሶስቱ ሀገሮች ያደራደረው አህጉራዊው አካል የአፍሪካ ህብረት ሐምዶክ ያቀረቡትን ጥያቄ አስመልክቶ እስካሁን አስተያየት ባይሰጥም ሶስቱ ወገኖች ወደ ድርድሩ ጠረጴዛ እንዲመለሱ ሲጎተጉት መቆየቱ ይታወሳል። የሱዳኑ ጠቅላይ ሚኒስትር ለአራቱ ድርጅቶች የጻፉት ደብዳቤ ድርሶት እንደሆነና ተከራካሪዎቹን ወገኖች በማደራደሩም ስለመሳተፍ ያለመሳተፉ ከጋዜጠኞች ለቀረበ ጥያቄ የአዎንታ መልስ የሰጠው የተባበሩት መንግስታት ድርጅት በበኩሉ ውዝግቡን ለመፍታት የሚደረጉ ማናቸውንም ጥረቶች ለማገዝ ዝግጁ መሆኑን አረጋግጧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የቀረበውን ሐሳብ አድንቀው ድርጅታቸው በምን መልኩ ቢረዳ ይበጃል በሚለው ላይ ግን አገሮቹ የሚመርጡና የሚስማሙበትን መንገድ ለመስማት የሚጠብቁ መሆናቸውን መጥቀሰው ምላሽ የሰጡት ጥያቄ ቀረበላቸው ቃል አቀባያቸው ስቴፋኒ ዱጃሪች ናቸው። በተመሳሳይ የተባለውን የአራትዮሽ ድርድር ጥያቄ አስመልክቶ አገራቸው ከሱዳንም ሆነ ከግብጽ በቀጥታ የደረሳት ነገር ያለመኖሩን የተናገሩት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በሰጡት አስተያየት በሱዳኑ ደብዳቤ በአደራዳሪነት የተጠቀሱትን አራት አካላት ሚና አስመልክቶም ማብራሪያ ሰጥተዋል። አምባሳደሩ ከትላንት በስቲያ በሳምንታዊ ጋዜጣዊ መግለጫቸው ወቅት ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሲሰጡ ከተባበሩት መንግስታት በስተቀር ሶስቱ ከወራት በፊት በተቋረጠው የድርድር ሂደት ተሳታፊ እንደነበሩ አስታውሰው አጋሮቻችን ያሏቸው ሚና ምን መሆን እንዳለበት አስረድተዋል።
አስተባባሪ ሚናን መቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር ሮሉም ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው። ዲኦፒ የሚባለው 2015 ካርቱም ለሶስቱ መሪዎች ግብጽ ሰው ያሉ ክብራት ኃይለማርያምና በሽር ሆነው ዲኦፒ የሚባል እንደ ሀገር የተፈራረሙት ላይ የሶስትዮሽ ድርድር አንቀጽ 10 ላይ ሶስቱ ሀገሮች በድርድሩ ላይ ካልተስማሙ የድርድሩ ሂደት የሚከልሱት ለመሪዎች ያቀርባሉ ይላል። ለመሪዎች ያቀርቡ መሪዎቹ በሚወስኑት መሰረት የድርድሩን ስልት ሊቀይሩ ይችላሉ አንቀጽ 10።
ይበንዲ እንዳለ ቀጣዩ የግድቡ ሙሌት ለፊታችን ሚያዝያ መያዙ ይታወቃል።
የታንዛኒያው ፕሬዝዳንት ጆን ማጉፉሊ ህልፈት ማዘኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። የሚኒስቴሩ ቃል አቀባይ ኔት ፕራይስ ዛሬ ባወጡት መልእክት ዩናይትድ ስቴትስ ታንዛኒያውያንን መደገፉን እንደምትቀጥል ገልጸዋል። ማጉፉሊ ባደረባቸው የልብ ህመም ምክንያት ትላንት ምሽት ማረፋቸውን የሀገሪቱ መንግስት ያስታወቀው ትላንት ምሽት ላይ ነበር። ገልሞ ዳዊት ከናይሮቢ ዘገባ ልኮልናል።
የታንዛኒያ አምስተኛ ፕሬዝዳንት የነበሩት ጆን ፖምቤ ማጉፉሊ ትላንት ምሽት መሞታቸውን የሀገሪቱ ምክትል ፕሬዝዳንት ሶሉ ሀሰን ገልጸዋል። ሶሉ ማጉፉሊ የሞቱት በልብ ህመም መሆኑን ነው ለሀገሩ ዜጎች ተናገሩት።
ጆሴፍ ማጉፉሊ ambaye amefariki kwa maradhi ya moyo katika hospitali ya Mzena jijini.
President Magufuli baadarabacho yelebemem beMzena hospital hikimna la yallu hiwatacho alfwal. ማግፉሊ የመማቸው ሳይጸና መጋቢት 27 ጃካ ኪኩዌቴ የልብ ህክምና ማዕከል ተወስዶ ነበር። ይህ የልብም ፕሬዝዳንቱ ላለፉት 10 አመታት ሲታመሙት የነበረ ነው ብሏል። ምክትል ፕሬዝዳንት ሶሉ መንግስት የ14 ቀን ብሔራዊ ያዘማ ወጁን ገልጸው የታንዛኒያ መንግስት የሟቹ ፕሬዝዳንት ማግፉሊን ቀብር ስነ ስርዓት በማቀድ ላይ መሆኑን ገልጸዋል። የምስራቅ አፍሪካ ሀገራት አስተዳዳሪዎችም በማግፉሊ ሞት የተሰማቸውን ሀዘን ገልጸዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ለ7 ቀን የብሔራዊ ሀዘን አውጀዋል። የሩዋንዳው ፕሬዝዳንት ፖል ካጋሜና የኡጋንዳው ዩዌሪ ሙሴቬኒም ማግፉሊ በአመራር ዘመናቸው ለምስራቅ አፍሪካ ያበረከቱት አስተዋጽኦ ትልቅ እንደነበር ገልጸው ለታንዛኒያውያን መጽናናትን ተመኝተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊም በትዊተር ገጻቸው የማግፉሊ ሞት እንዳሳዘናቸው ለታንዛኒያ ዜጎችና መንግስት መጽናናትንም ተመኝተዋል። ኒክ ፕራይስ የአሜሪካ ውጭ ጉዳይ ሚኒስትር ቤት ቃል አቀባይ ዩናይትድ ስቴትስ ለፕሬዝዳንት ጆን ማግፉሊ ሞት የተሰማትን ሀዘን መግለጿን ተናግረዋል። ፕራይስ የአሜሪካ መንግስት በታንዛኒያና በዩናይትድ ስቴትስ ህዝቦች መካከል ያለው ግንኙነት እንዲጠነክር እንደሚሰራ ገልጸዋል። በታንዛኒያ ያለው የሰብአዊ መብት አያያዝ እንዲሻሻል፣ የግል ነጻነት እንዲከበርና መንግስት የኮሮና ቫይረስ ወረርሽኝ ለመቆጣጠር እንዲተጋ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። ፕራይስ በመጨረሻም ታንዛኒያ ካሁን በኋላ ወደ ዲሞክራሲያዊ አስተዳደር እንደምትሻገር ተስፋ እንዳላቸውም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የሶማሌ ክልል ካሉት 93 ወረዳዎች 44ቱ የከፋ ድርቅ ተጠቂ መሆናቸውን ገለጸ። ድርቁን ለመቋቋም የክልሉ መንግስት፣ የክልሉ ብልጽግና ፓርቲ፣ የክልሉ መንግስት ሰራተኞችና አመራሮች ድጋፍ ማድረጋቸው ተገልጿል። የድርቅ አደጋው የከፋ ከሄደ የልማት ባጀቶችን እስከ ማጠፍ የደረሰ እርምጃ ሊወስዱ እንደሚችሉ የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር አብዱል ፋታህ ሼክ ቢሂ ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል
የበልግ ዝናብ ወቅቱን ጠብቆ በበቂ ሁኔታ ለመዝነቡን ተከትሎ በሶማሌ ክልል ድርቅ መከሰቱና በዚህም 44 የክልሉ ወረዳዎች ተጎጂ መሆናቸውን ዶክተር አብድራማ ሼክ ቢሂ የአደጋ ስጋት ስራ አመራር ኮሚሽነር ለቪኦኤ አስታውቀዋል። አርብቶ አደር ያለበት የሶማሌ ክልል ከዚህ በፊት በክልሉ የተለያዩ አካባቢዎች ወደ ተቆፈሩ የጉድጓዶች በርካታ አርብቶ አደሮች እየሄዱ ናቸው ብሏል ኮሚሽነሩ። ክልሉ አስቀድሞ ለእያንዳንዱ ወረዳዎች የገዛቸው የማጓጓዣ ቦቴ መኪኖች በአሁኑ ሰዓት ለእንስሳት ውሃ እያጓጓዙ ናቸው ብሏል። ሆኖም ስራው በክልሉ ካሉት የማጓጓዣ ቦቴ መኪኖች ሻቅም በላይ የሆነ ነው ብሏል ኮሚሽነሩ። የውሃ ጥረቱ በሁሉም ዞኖች አለ ያሉት ዶክተር አብዱል ፈታ ለ44 ወረዳዎች ቅድሚያ ቢሰጥም በቀጣይ ግን በሁሉም የክልሉ ወረዳዎች ተመሳሳይ ስራ ይሰራል ነው ያሉት። በአሁኑ ሰዓት በክልሉ ትልቁ ችግር ውሃ ቢሆንም የግጦሽ ችግር ማለ ያሉት ዶክተር አብዱል ፈታ ለዚህም ለአብነት የፋፈን ሸበሌና ጀሮር ዞኖች የእንስሳት መኖዎች በአንበጣ ተጠቅተው የነበሩ መሆናቸው ለግጦሽ ችግሩን መባባስ አስተዋጽኦ አለው ብለዋል። ድርቁ ያስከተለውን ጉዳት ለመከላከል የክልሉ ካቢኔ 22 ሚሊዮን ብር መመደቡንና የካቢኔ አባላትም የአንድ ወር ደሞዛቸው መለገሳቸውን ዶክተር አብዱል ፈታ ገልጸው ሌሎች አካላትም እየተረባረቡ ናቸው ብለዋል።
የመንግስቱን ካልበቃ ሲል ሶማሌ ብልጽግና ፓርቲ 10 ሚሊዮን ለግሶ ስላልተና ለወረዳዎች ከፋፍለን ነበር። ከዚህ በተጨማሪ ያው ለፌደራልም ያሳውቀናል። ፌደራል ዲዛስተር ሪስክ ማኔጅመንት ኮሚሽን ያው መልስ እየተጠባበቀን ነው። ከዚህ በተጨማሪ ኢቨን በሀገር ደረጃ የምናገኘው በፌደራል ደረጃ በክልል ደረጃ የምናገኘው ግዛ አንድ ላይ ሰብስበን ላይበቃ ስለምችል ብለን በሀገር አቀፍ የሰብአዊ አስተባባሪ የሚባል የተባበሩት መንግስታት ወኪል አለ እና ለነሱም ትናንትና አርጀንት የሆነ ደብዳቤ ኦፊሻሊ አስገብተን ክልሉ ምን ያክል እንቅስቃሴ ያደረገ ከፌደራል ምን ያክል እየተደረገ አብራርተን ከነሱም ያስፈልገው እገዛ የራሳቸውን ድርሻ እንዲያግዙን ብለን ለነሱም ጽፈናል። ሁለተኛው አሁን ህዝቡ ከዚህ በፊት እርስ በርስ የሚተጋገዝ የሚረዳ የሚተሳሰብ ህዝብ ነበረና በዛን መንፈስ እንዲቀጥሉ የሚዲያ ስራዎች እየሰራን ነው። ትላንትና ፕሬዝዳንቱ በተገኙበት የመንግስት ሰራተኞች ደሞዛቸው ከ5% እስከ 20% እንደሚለግሱ ቃል የገቡበት ሁኔታ ነበረ።
ከፌደራል መንግስት ባሻገር ሌሎች ክልሎችን በሚችሉት ሁሉ ድጋፍ ያደርጋሉ ብለው እንደሚያምኑ ዶክተር አብዱል ፈታ አስታውቀዋል። የድርቁ ሁኔታ ቀጣይነትን በተመለከተ ሁለት አይነት የቢዮን ትንተናዎች መኖራቸውን የገለጹት ዶክተር አብዱል ፈታ የከፋ ነገር ቢከሰት ክልሉ የልማት እቅዶችን በማጠፍ ድርቁን ለመከላከል ሊያውሉ እንደሚችል አስታውቀዋል።
እንደያኑና እኛ ኦፕቲሚስት ነን። ጥሩ ነገር ሊከሰታል ብለን እናምናለን። አሁን ትላንት ማታ ብዙ ባይሆንም አንድ ቦታ ዝናብ እንደታየ ሰምተናል። ጥሩ ነገር ይከሰታል ብለን ብናምንም ለመጥፎም መዘጋጀት አለብን። ስለዚህ አሁን ያሉ ሁለት ሲናሪዎች አሉ። አንደኛ ዝናብ ትላንትና የሰማነው እና አንዳንድ ትንበያዎች የሚነግሩን 100% በቂ ላይሆን ይችላል፣ ግን ዝናብ ይዘንባል። በጊዜው ትንሽ ዘግይቶም ቢሆን ይዘንባል። ትላንት የጀመረው ኔክስት ዊክ ቀጥሎ በደንብ ከዘነበ ትንሽ እፎይታ እናገኛለን እና እዚህ ላይ ችግሩ እንዳሰብነው ይቀንሳል፣ ካሰብነው በታች ይሆናል ብለን የሚል ሲናሪዮ ነው። ሁለተኛው ሲናሪዮ ደግሞ ወርስት ኬስ ሲናሪዮ ሊከሰት ይችላል። ውሃ በበቂ ይቅርና ትንሽም ላይ ዘንብ ይችላል። ያ ከሆነ ደግሞ 100% ሪሶርሳችን በክልል ደረጃ ዳይሬክት የምናደርግ አሁን ብዙ የልማት ፕሮጀክቶች እየሰራን ነው። ትምህርት ቤት ብትል፣ የመንገድ ብትል፣ የጤና ብትል ከለውጥ በኋላ በጣም ለአንድ ቦታዎች ብን 300% 500% ጃምፕ የተደረገበት ሁኔታ አለ። ስለዚህ ያንን ኢንቨስት የምናደርገው ፕሮጀክቶች ዳይሬክት ማድረግ አለብን ወርስት ኬስ ሲናሪዮ ከተከሰተ ብለን በካቢኔ ወስነናል። ኦልሬዲ
የከፋ ነገር ከመጣ የሌሎች የልማት በጀቶች ሊታጠፉና ወደዚህ ሰው ወደ ማዳን ተግባር ሊውሉ ይችላሉ ማለት ነው።
አዎ ኤግዛክትሊ፣ እሱ በካቢኔ ደረጃ ተወስነዋል። ተስፋችን እስከዛ እንደማንሄድ ነው።
በቆዳ ስፋት ሁለተኛው ሰፊ ክልል የሆነው የሶማሌ ክልል አብዛኞቹ ነዋሪዎች አርብቶ አደሮች ናቸው። ክልሉ ባለፉት 2 ዓመታት በቂና ከበቂ በላይ ዝናብ ሲያገኝ ነበር። እንዲያውም ባለፈው ዓመት በመቶዎች የሚቆጠሩ ነዋሪዎች በጎርፍ ተፈናቅለው ነበር። ይህንን ያስከትለው የአየር ንብረት ለውጥ ነው ያሉት ኮሚሽነሩ፣ የአየር ንብረት ለውጥን ለመቋቋምና ዘላቂ ልማትን ለማረጋገጥ የሚያስችሉ ስራዎች ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ባለፈው ሳምንት በየመን ሰንዓ በፍልሰተኞች ማቆያ ለሞቱት ኢትዮጵያውያን የሁቲ አማጽያን ቡድንን ተጠያቂ አደረገ። ድርጅቱ ትናንት ባወጣው መግለጫ በአካባቢው የሚንቀሳቀሱ የሁቲ አማጽያን ያደረሱት ጥቃት በተባበሩት መንግስታት ድርጅት እንዲመረመር ጠይቋል። ገልሞ ዳዊት ዘገባ አለው።
የቃጠሎውን መነሻ በተመለከተ ከአደጋው ከተረፉ የአይን እማኞች ቃል ጠቅሶ መግለጫ ያወጣው የመብት ድርጅቱ ሂዩማን ራይትስ ዎች ኢትዮጵያውያኑ በፍልሰተኞች ማቆያ ጣቢያ ውስጥ ያለውን ኢሰብአዊነት በማውገዝ ተቃውሞ በማሰማት ላይ ያሉ የማቆያው ጠባቂዎች የሁቲ ታጣቂዎችን እንደጠሩባቸው ገልጿል። ታጣቂዎቹ ከመጡ በኋላ ደግሞ ፍልሰተኞቹን እንደደበደቧቸውና ለእሳት አደጋ መነሻ የሆነው ነገርንም እንደወረወሩባቸው ድርጅቱ በሪፖርት አስፍሯል። የድርጅቱ የስደተኞችና ፍልሰተኞች አጥኚ ናዲያ ሃርድማን በፍልሰተኞቹ ማቆያ የደረሰው አደጋ አሁንም በየመን በተለያዩ አካባቢ ያሉ ፍልሰተኞችና ስደተኞች ህይወት አደጋ ላይ መሆኑን ማሳያ ነው ብለዋል። ድርጅቱ በሪፖርቱ ላይ የሁቲ ታጣቂዎችንም ምላሽ አካቷል። መሐመድ አብዱል ሰላም የሁቲ ሚሊሻዎች ቃል አቀባይ ለአደጋው የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤምን ተጠያቂ አድርጓል። ሚስተር አብዱል ሰላም ድርጅቱ በህገወጥ መንገድ ወደ የመን የገቡትን መደጎም ሲገባው በቸልተኝነቱ መወቀስ አለበት ብለዋል። የሁቲ ታጣቂዎች ለወንጀሉ ተጠያቂ መሆን እንደሚገቡ የጠቀሰው ሪፖርቱ የተባበሩት መንግስታት የየመን ሰብአዊ መብት ጥሰት አጥኚ ቡድን በኢትዮጵያ ላይ የደረሰውን ጥቃት ማጥናት አለበት ብለዋል። በሰናይ ኢሚግሬሽን ፍልሰተኞች ማቆያ የሞቱት ኢትዮጵያውያን ቁጥር እስካሁን አይታወቅም። አንድ የሰናይ ከተማ ነዋሪ እስካሁን 43 ሰዎች መቀበራቸውን ገልጸዋል። ለሞንዳ ፎርሳሚ ሰደንኩኑ ወራ ኢመርጀንሲ ልቡን ከዚህ ይዛችራቡ እኚህ ስራ ተቀብራቸው የተፈጸሙ 43 ሰዎች ከአደጋው በኋላ ወደ ተለያዩ የጤና ተቋማት ተወስደው ህይወታቸው ያለፉ ናቸው። አስከሬናቸውን ከማቀዝቀዣ ውስጥ አውጥተው ነው የቀበሯቸው። እኛ ምናቃቸውን ሰዎች ማንነት እንለይ ፍቀዱልን ስንልከልክለውን እንዲሁ ነው የቀበሯቸው። ተጎድተው በህክምና ላይ ካሉት ሁለት ሰዎች አሁንም በሞትና በህይወት መካከል ናቸው ብለዋል። የኢትዮጵያ መንግስትም የኢትዮጵያውያን ሁኔታን እየተከታተለ መሆኑን ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ከሶስት ቀን በፊት የ43 ሰዎች ስራ ተቀብር በሰና መፈጸሙን አረጋግጠዋል።
እዛ አይወም ጋር ዩኤንኤችሲአር ጋር ከሬድ ክሮስ ጋር ባክንድ ፎርስ ዝም ካለው ጋር ወዲ ወዲ አንል ነበር። ነገር ግን አማራጭ ሆኖ ተገኘው ማቆየትም ስለማይቻል እዛ አካባቢ የመቅበር አቅጣጫ ነው ኮሚኒቲውም ተባብሮ ማለት ነው። ስለዚህ ባለፈው ከሶስት ቀን በፊት 43ቱን እዛ የተቀበሩበት ሁኔታ ነው ያለው። አንድ ሱ ነው። ሌላ የተቀሩትንም ብዙዎች ስላሉ የቀሩት በርካቶች የኛ ዜጎች ስላሉ እነሱን ለማውጣት አይወም ጋር አሁንም ከሰናአ አውሮፕላን ስለማያርፍ አውሮፕላን የሚያርፉ ኤደን ብቻ ስለሆነ ከሰና ወደ ኤደን በተቻለ መጠን እንዲያጓጉዙልን በኩላችንን ጥረት እያደረግን ነው። እንደዛ ሆኖ ግን ከሞላ ጎደል 43ቱ ተቀብሯል። የተቀሩተኛ 43ቱ በሙሉ ኢትዮጵያኖች ናቸው የሚል መረጃ የለንም። ነገር ግን ማንነታቸውን አሁንም ኤምባሲ በቅርበት ባለው ቻናል ቤተሰቦቻቸው እንደለየልን ስራ እየሰራ ያለበት ሁኔታ ነው ያለው።
ትላንትም በየመን እስር ቤት የነበሩ 143 ኢትዮጵያውያን ከኤደን ወደ ሀገር መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አሁን ደግሞ የምርጫ 2013 ዘገባዎች ይቀርባሉ። ስድስተኛው የኢትዮጵያ አጠቃላይ ምርጫ ከትግራይ ክልል በስተቀር በሁሉም የሀገሪቱ ክፍሎች እንደሚካሄድ የፌዴራል ፖሊስ ኮሚሽን አስታወቀ። የጸጥታ ችግር ይታይባቸው በነበሩ ምዕራብ ወለጋንና ቤኒሻንጉል ጉሙዝን በመሳሰሉ አካባቢዎችም ምርጫው በሰላም እንዲካሄድ የሚያስችል ስራ እየተሰራ ነው ይላል ኮሚሽኑ። በሌላ በኩል በሰሜኑ የሀገሪቱ ክፍል ተፈጸመ ባለው የሀገር ክህደት ወንጀል ተሳተፉ ያላቸው 72 ሰዎችና በማይካድራ ጭፍጨፋ በቀጥታ ተሳታፊ የሆኑ ያላቸው 37 ግለሰቦች በትላንትናው ዕለት ወህኒ ወርደዋል ሲል የፌዴራል ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው በፌዴራል ፖሊስ ኮሚሽን የተሰጠውን መግለጫ ተከታትላ ዘገባ ልካለች።
ፌደራል ፖሊስ ኮሚሽን እንዳስታወቀው ስድስተኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ተአማንና ዲሞክራሲያዊ እንዲሆን ይሰራል። ይህንንም የሚያደርገው በገለልተኝነትና ህገ መንግስቱን፣ ሌሎች የሀገሪቱ ህጎች እንደዚሁም የምርጫ ህጉን መሰረት ባደረገ መልኩ መሆኑንም ነው ያስታወቀው። መጪው ስድስተኛው ሀገራዊ ምርጫ ደግሞ ከትግራይ ክልል ውጪ በመላው የሀገሪቱ ክፍል እንደሚካሄድ የፌደራል ፖሊስ ምክትል ጀነራል ኮሚሽነርና የወንጀል መከላከል ኃላፊ ኮሚሽነር መላኩ ፋንታ ገልጿል።
በሁሉም ክልል በየጊዜው እየተገናኘን እየገመገመን እዛም እዚህም የሚታዩ ምልክቶች እንኳን ካሉ በጋራ እየገመገመን እየፈታን የጀመርንባቸው ሁኔታዎች አሉ። በቀጣይም በዛ አግባብ የሚሄድ ይሆናል ማለት ነው። እንግዲህ በመላ ሀገሪቱ ምርጫው ይካሄዳል። ከትግራይ ክልል ውጪ በዚህ አካባቢ የወጣው የምርጫ ማስፈጸም የጸጥታ እቅድ የሁሉንም አካባቢ ሁኔታ የገመገመ፣ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ፣ በተለየው ልክ ተገቢው ስምሪት የተደረገበት እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ 2013 ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢ መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው።
የእጩ ምዝገባ ስራውንም ካለ ጸጥታ ችግር በስኬት ማጠናቀቅ መቻሉ ምክትል ኮሚሽነሩ አክለው ገልጿል። በዛሬው የፌደራል ፖሊስ ጋዜጣዊ መግለጫ የተተኮረበት ሌላ ነጥብ በሰሜን ኢትዮጵያ ከተካሄደው ዘመቻ ጋር የተያያዘ ነው። ባለፉት 8 ወራት ህግ ለማስከበር ተሰሩ ያላቸውን ስራዎችና ተያያዥ ጉዳዮችን አስመልክቶ ማብራሪያ የሰጡት የፌደራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ኃላፊና ምክትል ጀነራል ኮሚሽነር ዘላለም መንግስቴ ናቸው። ከዚህ አንጻር በሰሜን የሀገሪቱ ክፍል ባጋጠመው ችግርና በማይካድራ ጭፍጨፋ እጃቸው አለበት ተብሎ በፖሊስ ምርመራ የተለዩ ግለሰቦች ወደ ወህኒ መውረዳቸውን ነው ያስታወቁት።
በተለይ ሀገር ላይ በሰሜኑ የተፈጸመውን ክህደት ተከትሎ በርካታ ሰው በቁጥጥር ስር ውለን ምርመራ አጣርተን ትናንትናና ከትናንት ወዲያ ወደ 72 የሚሆኑ የጁንታው የሲቪልና ወታደራዊ አመራሮች ወደ ወህኒ ቤት እንዲወርዱ አድርገናል። ወህኒ ቤት ሆነው ጉዳያቸውን አቃቢ ህግ ክሱን መስርቷል። በዛ መሰረት ሂደቱን ቀጥላሉ። በተመሳሳይ በማይካድራ በተ በደረሰው ጭፍጨፋ ተሳትፈዋል የተባሉ ከ260 አካባቢ በላይ ተፈላጊዎች ነበሩ። ከነዚህ ውስጥ በመጀመሪያ ደረጃ 137ቱን በቁጥጥር ስር አውለን ባደረግነው አንድ ወር ተኩል የሚፈጅ ማጣራት ወይም ሁለት ወር እነዚህ ሰዎች ውስጥ እጃቸው በቀጥታ የተሳተፉ 37 ተዋናዮችን የሳምረ የቀበሌ ሚሊሻ የአካባቢ ፖሊስ የነበሩና ሌሎች በቢዝነስ የተሰማሩ የድርጅቱን የሚደግፉ የጁንታው ቀኝ እጅ የሆኑ አካላትን ለይተን እነሱንም በትናንትናው ዕለት ወደ ወይኒ ቤት እንዲወርዱ አድርገናን ከማይካድራ አምጥተን ማለት ነው።
በቤኒሻንጉል ጉሙዝ ክልል መተከል ዞን በተፈጸሙት ግድያዎች እጃቸው እንዳለበት የተጠረጠሩ ግለሰቦችም ተለይቶ ለህግ ቀርቧል ሲሉ ኮሚሽነር ዘላለም አስረድቷል።
በቤኒሻንጉልና አካባቢ የተፈጸሙ ያሉ ጥቃቶችን እነዚህ ላይም በመስከረምና 13/2013 መተከል ዞን ማዕከል አድርገው ያጋጠሙትን በርከት ያለ ተጠርጣሪዎችን በኮማንድ ፖስቱም በፌደራል ፖሊስም በክልል ፖሊስም በክትትል በመያዝ ሌሎች የጸጥታ አካላትም በዚህ ስራ በመሳተፍ ተጠርጣሪዎችን ወደ ህግ የማቅረብ ስራ እየተከናወነ ያለበት ሁኔታ ነው ያለው።
እናም የፌደራል ፖሊስ ኮሚሽን ሀገራዊ ምርጫ ፍትሃዊ እንዲሆን እንደዚሁም የሀገሪቱ ሰላም አስተማማኝ እንዲሆን እየሰራ መሆኑን ነው በዛሬው መግለጫው ያብራራው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ከእጩዎች ጋር በተያያዘ ከተፎካካሪዎች የቀረቡ 50 ያህል አቤቱታዎች መፍትሄ እንደሰጠ ምርጫ ቦርድ ይፋ አደረገ። ተፎካካሪ ፓርቲዎች ግን አሁንም መፍትሄ የሚሹ ስህተቶች አሉ ይላሉ። ቦርዱ ብሔራዊ በሚባሉ ጉዳዮች ክርክር ለማዘጋጀት መብትም ሆነ ህጋዊ ግዴታ እንዳለበትም አስታወቀ። መለስካቸው አመሃ ዝርዝር አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ በየካቲት ወር መጨረሻ ላይ በተጠናቀቀው የእጩዎች ምዝገባ በተፈጠሩ ችግሮችና በተሰጡ መፍትሄዎች ላይ ከተፎካካሪ ፓርቲዎች ጋር ውይይት አካሂዷል። ለምርጫ ከተመዘገቡ 47 ፓርቲዎች መካከል ገዢ ፓርቲውን ብልጽግናን ጨምሮ ወደ 23 የሚጠጉ ፓርቲዎች በእጩዎች አመዝጋገብ ላይ ከ500 የማያንሱ አቤቱታዎችን እንዳስመዘገቡ ቦርዱ ያዘጋጀው ሰነድ ያመለክታል። የቦርዱ የኦፕሬሽን ክፍል ባልደረባ ምህረት ተክሉ ስለ ስራው ሂደት ይህን ገልጸዋል።
አቤቱታዎቹ በቴክስት በኮል ሴንተር በደብዳቤ ነው የቀረቡት። ከ500 በላይ አቤቱታዎች ቦርዱ በሰዓቱ ለመፍታት ችሏል። የእጩዎች ምዝገባ ሳይጠናቀቅ ማለት ነው። በቦርዱ አቅም ደግሞ ያልተፈቱ ከአባሎች መታሰር እና ከቢሮዎች የፓርቲ ቢሮዎች ጋር የተያዙ አቤቱታዎች ከቦርዱ አቅም በላይ ስለሆኑ ከነሱ ውጪ እስካሁን 500 በላይ የሚሆኑ አቤቱታዎች በቦርድ ተፈተዋል ማለት ነው።
ተፎካካሪ ፓርቲዎች የኢትዮጵያ ምርጫ ቦርድ ባከናወነው ስራ የተሰማቸውን ደስታ አልሸሸጉም። ይሁንና አሁንም ብዙ መስተካከል አለባቸው የሚሏቸውን ነጥቦች አንስተዋል። በተለይም በቤኒሻንጉል ጉሙዝ ክልል የቦሮ ዴሞክራሲያዊ ፓርቲ ተወካይ አቶ ዮሐንስ ተሰማ ፓርቲያቸው የገጠመውን ችግር ካወሱ በኋላ ስለ አጠቃላይ ሁኔታም ያሉት ነገር ነበረ።
ሁሉም እንቅስቃሴ በኮማንድ ፖስቱ እገዛ ብቻ ነው የሚደረገውና በቀጣይ የመጣጮች ምዝገባም ይኖራል። እኛም ወደ ቦታው ተንቀሳቅሰን ቅስቀሳ ለማድረግ በአጠቃላይ ያለው ሁኔታ ጥሩ ስላልሆነ ቦርዱ ይሄን እንዴት እየተመለከተው እንደሆነና በቀጣይም መፍትሄ ቢሰጠን የሚል ሐሳብ ነው ማቀርበው። ጽፈት ቤት ለመክፈትም እጩ ለማስመዝገብም አጠቃላይ የምርጫ ቅስቀሳም ለማድረግ የአካባቢው ጸጥታ ሁኔታ ወደ ነበረበት ቦታ ስላልተመለሰ ኮማንድ ፖስቱም እዛ አካባቢ ለምንወዳደር የፖለቲካ ፓርቲዎች ጥበቃና ሽፋን የሚያደርግበት አሰራር ይኖራል ብዬ አልገምትም። ግን ቦርዱ ተነጋግሮ ሁኔታዎችን የሚያመቻችልን ከሆነ በእኛ በኩል ዝግጁ ነን። እንደ ፓርቲ ግን ያ አካባቢ ያሰጋናል። ያለው ሁኔታ አሁንም ለምርጫ ይቅርና ለኖርማል እንትንም ምቹ አይደለም።
ከየትኛውም ተፎካካሪ ፓርቲ በቁጥር አያሌ ብዙታ ያቀረበው የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ዜማ ነው። የፓርቲው ተወካይ አቶ ዮሐንስ መሳፍንት አሁንም ብዙ ያልተፈቱ አቤቱታዎች እንዳሉ በመዘርዘር መፍትሄ ጠይቀዋል።
የምርጫ መመዝገቢያ ጊዜ ሳያልቅ እንዳስገባን የሚያሳዩ ማስረጃዎች 59 ገጽ ማስረጃዎች ለቦርዱ አቀርበናል። በቴክስት የተለዋወጥናቸውን ሜሴጆች ፕሪንት አድርገን አቀርበናል። በደብዳቤ ያስገባነውን ለቦርዱ አቀርበናል። ለምሳሌ ሶማሌ ክልል ደጋሀቡር ላይ የኛ እጩ ለመመዝገብ ሄዶ አማርኛ መጻፍ አልችልም ተብሎ ተመልሷል። ይህንን አቀርበናል። እዚህ ላይ ሶልቭ እንደተደረገ ተደርጎ ነው የቀረበው። ግን በፍጹም ችግራችን ስቲል ሶልቭ አልተደረገልንም። ሶልቭ ተደርጓል ተብሎ ደግሞ እንደማስረጃ እየቀረበ ያለው መጀመሪያውኑ ሊመዘግቡን ፈቃደኛ ያልሆኑ የቦርዱ አስፈጻሚዎች ተደውሎላቸው እንደዚህ አይነት ችግር የለም ብለውናል የሚል ነው። ቅሬታ ያቀረብን ያለነው አስፈጻሚዎቹ ላይ። ቦርዱ ማስረጃ መልሶ የሚሰበስበው አጌንስታስ ከሰሩ አስፈጻሚዎች ላይ ነው እየሰበሰበ ያለው። ስለዚህ አሁንም እንደ ኢዜማ የምናቀርበው ቦርዱ እያንዳንዱን ኬዝ ያቀረብናቸውን ኬዞች ከነማስረጃው ከመመዝገቢያ ጊዜ በፊት ማቅረባችንን በማስረጃ ጭምር አቀርበን ያለ ነው እንዲያይልን እንጠይቃለን በድጋሚ።
የቦርዱ ሰብሳቢ ወይዘሪት ፕሮቶኮል ሚረክሳ ለቀረቡ ቅሬታዎች መልስ ሰጥተዋል።
አሁን ተጠቃሎ ገብቶ 100% የተረጋገጠ መረጃ አለን ማለት አይደለም። ቁጥሩም የመጨረሻ አይደለም ብለን ተናግረናል። ከዚህ በፊት መግለጫ ስንሰጥ አጠቃላይ ድምሩ ማለት ነው እያንዳንዱ ፓርቲ በየትኛው ቦታ ላይ ስንት ተወዳዳሪ አቅርቧል የሚለውም የመጨረሻ አይደለም። ከዚህ አንጻር የምንተጋገዘው ተወዳዳሪያችሁ ገብቶ ተመዝግቦ ግን በዚህና በዛ ስህተት ምክንያት ከዝርዝሩ ሚስ ቢደረግ አሁን ወንድሜ እንዳሉት ሁኔታው ቢመጣ አንዱ መረጃውን የማረጋገጫና የማጽጃ መንገድ የናንተ ደብዳቤ ስለሆነ ህጉም ደግሞ የግድ ስለሚላችሁ ወደ ኋላ ሳትሉ ተወዳዳሪዎቻችሁን ያስመዘገባችሁቸውን እጮች ዝርዝር በአፋጣኝ ከነሙሉ መረጃቸው የስም ስፔሊንግ ሳሳታል አንዳንድ ጊዜ ያው ምናቀው ነገር ነው። ብዙ ማስተካከያዎችን በሂደት አድርገናል። ስለዚህ በደንብ የተረጋገጠ መረጃ ከፓርቲዎች መምጣት ስላለባቸው ያንን ማከናወን ያስፈልጋል።
በምርጫው ሂደት የሚደረጉ ክርክሮችንና ሙግቶችን በተመለከተ የተነሳው አንዱ አጀንዳም የዕለቱ አንድ የውይይቱ ጭብጥ ነበር። የመገናኛ ብዙሃንና የሲቪክ ማህበራት ድርጅቶች መድረኮችን ለማዘጋጀት ለቦርዱ ባቀረቧቸው ማመልከቻዎች መሰረት ቦርዱ ለተፎካካሪ ፓርቲዎቹ በምክር ሐሳብ ደረጃ ጭምር ለውይይት አቅርቦታል። ውይይቱ የታቀደውም አቅጣጫ ለመጠቆም ብቻ እንደሆነ ተመልክቷል። ከቀረቡት ሐሳቦች መካከል ለየት ያለው ግን ከገዢው ፓርቲ ከብልጽግና ተወካይ ከአቶ ዛዲግ አብርሃም የመጣው ነበረ። ብሔራዊ ወይንም አገራዊ ጉዳዮችን በተመለከቱ ርዕሶች ምርጫ ቦርድ የሚያዘጋጃቸው መድረኮች መኖር አለባቸው የሚል ነበር ሐሳባቸው።
እንደዚህ ሉዝ መደረጉ ጥሩ ነው። በነጻነት መደረጉ የሲቪል ሶሳይቲ ኢኒሼቲቭ ሆኖ እንዲቀረጽ መፈለጉም በመነሻው ጥሩ ነገር ይመስላል። ግን ናሽናል ዲቤት አለ። የትም ሀገር ማይቀር ማንዳትሪ ናሽናል ዲቤት አለ። ያውን እዚህ አይ ዶንት ሲ ኤኒ ናሽናል ዲቤት ያርል አሜሪካም እንግሊዝም ሀገር እዚህም 3-4 ይደረጋል። በምርጫ ቦርድ ሬጉሌት የሚያደርገው ዘሆል ነገር ኢንቮልቭ ያደረገበት ማለት ነው። እነዚህ ተጨማሪ ኢኒሼቲቭዎች ሆኖ ናሽናል ዲቤት ግን ለምሳሌ ፎሪን ፖሊሲ እና ናሽናል ሴኩሪቲ እዚህ አላየሁም። ቶፒክ አላየሁም። ይመርጣሉ የሚባሉት ድርጅቶችም ቶፒክ አላስገቡም የሚሉትም እሱ የሚፈልጉ አይመስልም። እንትናቸውን ስፔሲፊክ ነገር የምናምን ማህበረናም ስለሚል ማለት ስለዚህ በእነዚህ በጣም ኳይት ኢንሴንሻል የሆኑ ናሽናል ኢሹስ ላይ 3-4 ምርጫ ቦርድ ሄቪሊ ኢንቮልቭ ያደረገበት ክርክር ቢደረግ ጥሩ ይመስለኛል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ያላቸው ሀሳብ ግን ከቀረበው ሀሳብ ጋር የሚስማማ አልነበረም።
ምርጫ ቦርድ ይሄንን ነገር ሬጉሌት ሊያደርገው ሀሳብ እንደሌለው ማወቅ አለባችሁ። ምክንያቱም በዚህ መንገድ ምርጫ ቦርድ እንዲህ አይነት ክርክሮች ያዘጋጃል፣ ተሳታፊዎችን ይወስናል፣ በዚህ መስፈርት ይወስናል ወይም እንደዚህ ያደርጋል የሚባል በሌሎች በደንቦቻችን እንደሸፈናቸው ጉዳዮች አይነት አይደለም። የምርጫ ክርክር ክርክሩ በአጠቃላይ የምርጫውን ሂደት ውስጥ የሚኖረው ፍትሃዊ ፉክክር በተለይም ደግሞ የምርጫዊ ሰላማዊነት ከማስጠበቅ ጋር በጣም ዋነኛ ቁርኝነት ስላለው ኃላፊነታችን ነው፣ እናንተንም ደግሞ የማገዝ ኃላፊነት አለብን በሚል ወደ እናንተ ስክሪኒንጉን አካሂደን ምን አይነት ፕሮፖዛል እንዳላችሁ ምን አይነት አማራጭ እንዳላችሁ ለእናንተ ያመጣንበት ሂደት እንጂ እኛ የመወሰን ስልጣንና ሬጉሌት የማድረግ ስልጣን አለን ብለን አናምንም።
ፓርቲዎቹ በቀረቡ ምክር ሀሳብ ላይ ያላቸውን ዝርዝር ሀሳብና የተሳትፏቸውን እቅድ በአንድ ሳምንት ጊዜ ውስጥ አስገብተው እንዲያጠናቀቁ ቦርዱ አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ባልደራስና አብን መጪውን ሀገራዊና ክልላዊ ምርጫ አሸንፈው ስልጣን ለመያዝ የሚያስችል ትብብር መመስረታቸውን ይፋ አደረጉ። በመሰረተ ቢስ ውንጀላ ተከሷል ያሏቸው የባልደራስ ለእውነተኛ ዲሞክራሲ አመራር አባላትም ከእስር እንዲፈቱ ትብብሩ ጠየቀ። አሁንም መለስካቸው አመሃ ዘገባ ልኮልናል።
ባልደራስ ለእውነተኛ ዲሞክራሲ ባልደራስና የአማራ ብሔራዊ ንቅናቄ አብን ዛሬ ረፋዱ ላይ የመሰረቱትን የትብብር ሰነድ ሲፈራረሙ ባሰራጩት የጽሑፍ መግለጫ እንዳመለከቱት ሁለቱ ድርጅቶች በአመለካከታቸው ምን ያህል እንደሚቀራረቡ ይዘረዝራሉ። የአማራ ብሔራዊ ንቅናቄ አብን ሀገሪቱን ለእድሜ ልክ ዝቅታ ዳርጓታል የሚለውን የጥላቻ ትርክትና ትርክቱን መሠረት አድርገው የተደነገጉ ሕግጋትና የተዘረጉ መዋቅሮች ተከልሰው መላ ኢትዮጵያውያንን በእኩልነት በወንድማማችነት በፍትህና በሰላም የሚተዳደሩበት ዘላቂ ስርዓት በማስፈን በተለምዶ መንታቀኝት ያለው ባልደራስ ደግሞ የኢትዮጵያዊ ህብር አይነተኛ መገለጫ የሆነችውን የአዲስ አበባ ከተማ ህዝብ ከከፋፋይና ከጥላቻ የፖለቲካ ነጻ ለማድረግና ህዝቡ ራሱን በራሱ የማስተዳደር መብቱ እንዲረጋገጥ ለማስቻል የተደራጀ መሆኑን የጽሑፍ መግለጫው ሁለቱ ድርጅቶችን ያነጻጽራል። ድርጅቶቹ የደረሱበትንም ውሳኔ የአብን ሊቀመንበር አቶ በለጠ ሞላ በንባብ አሰምተዋል።
ለውራት ሲካሄድ የነበረው ረጅምና አድካሚ ድርድር ፍሬ አፍርቶ መጪውን ሀገራዊና ክልላዊ ምርጫ የአብንና የባልደራስ ትብብር አሸናፊ ሆኖ መውጣት የሚያስችላቸውን የጋራ ስልቶች ቀይሰው በይፋ መንቀሳቀስ ጀምረዋል። የአማራ ብሔራዊ ንቅናቄ አብን እና ባልደራስ ለእውነተኛ ዴሞክራሲ ባልደራስ አጠቃላይ የኢትዮጵያ ህዝብ የአማራ ህዝብና የአዲስ አበባ ከተማ ነዋሪ ህዝብ በበደል ውስጥ አምጠው የወለዷቸው የቁርጥ ቀን ልጆች እንደመሆናቸው መጠን በተባበረ ክንድ በህዝባችን ላይ የተጫነውን የመከራ ቀንበር እንዲወርድ ከመቼውም ጊዜ በላይ በጋራ ትብብር ለመታገል በቁርጠኝነት ተሰልፈዋል።
በመግለጫው ላይ እንደተመለከተው አብን አማራው በአክራሪዎች የተሳሳተ አመለካከት ተለይቶ ጥቃት የሚፈጸምበት በመሆኑ ይህንን ለመመከት የተቋቋመ ድርጅት ነው።
አብን በጽንፈኞች የተሳሳተ ትርክት መነሻነት በአማራ ህዝብ ላይ በተከታታይ የሚደርሰው ግፍ ድምጽ በመሆን በመጀመሪያው ረድፍ ሆኖ ትግሉን እየመራ የሚገኝ ፓርቲ ነው። አብን የሀገራችን ኢትዮጵያ ደህንነት ለማረጋገጥና ህልውናዋን ለማስቀጠል አንድ ወሳኝ አምድ የሆነው የአማራ ህዝብ በልዩ ሁኔታ ተፈርጆ የሚጠቃበትን የጽንፈኞች ስሁት ፖለቲካዊ እንቅስቃሴ ለመግታት የሚያስችል ልዩ ማዕቀፍ ሆኖ የተደራጀ ሲሆን ታሪካዊ፣ ማህበራዊና ፖለቲካዊ ስሪቱ በኢትዮጵያዊነት ምልከታውን በወንድማማችነት በፍትህና በዲሞክራሲ የተቃኘ ስለመሆኑ ውሎ ያደረ ጉዳይ ነው።
የሁለቱ ድርጅቶች ትብብር ይፈለጋል ያሉት ሀገራዊ በጎ ኃይሎች ጥምረት እርሾ እንዲያገለግል የታለም እንደሆነ መግለጫው ይጠቁማል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ በአዲስ አበባ ከተማ ህዝብ ላይ የተጋረጡ የህልውና አደጋዎችን ለመከላከል የከተማዋ ህዝብም ራሱ በዴሞክራሲያዊ መንገድ በመረጣቸው እንደራሴዎች የመተዳደር መብቱን ለማስከበር በሚያደርገው እልህ አስጨራሽ ትግል ውስጥ በብቃትና በንቃት በመሳተፍ አያሌ መስዋዕትነትን በመክፈል የቀጠለ መሆኑን ራሱ ህዝቡ በተግባር ኖሮ ያረጋገጠው ሀቅ ነው። ከላይ በተጠቀሱት መሰረታዊ ሰብአዊና ዴሞክራሲያዊ ግቦች ዙሪያ ሁለቱ ድርጅቶች በጽኑ የሚጋሯቸውን አቋሞች መሰረት በማድረግ ቀጣይ ለሚደረገው ጠንካራና የተቀናጀ የህዝብ ትግል ወሳኝ የማታገያ አጀንዳ እንዲሆኑ ስምምነት ላይ ተደርሷል።
በትብብሩ ማብሰሪያ ላይ በተሰራጨው በዚሁ መግለጫ መሰረተ ቢስ በሆነ ክስ ተወንጅለው ለእስር የተዳረጉትንና የመምረጥና የመመረጥ መብታቸውን የተነፈጉ ያላቸውን የባልደራስ ለእውነተኛ ዴሞክራሲ አመራሮች በአስቸኳይ እንዲፈቱም አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ትናንት ረቡዕ በኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ የሚገኙ ትውልደ ኢትዮጵያና ኤርትራውያን በሰሜን ኢትዮጵያ ትግራይ ክልል ባለው ሁኔታ የአሜሪካና የውጭ ሀገር መንግስታት በኢትዮጵያው የውስጥ ጉዳይ ያደርጉታል ያሉትን ጣልቃ ገብነትና አድላዊነት አስመልክቶ የሚሰራጩት የሐሰት ዘመቻዎች ያሏቸው እንዲቆሙ ባደረጉት ሰላማዊ ሰልፍ ጠይቀዋል። ሰልፈኞችን ያነጋገረው ደረጀ ደስታ ዘገባ አዘጋጅቷል። ቀጥሎ ይቀርባል።
በላስ ቬጋስ የኢትዮጵያውያን ማህበረሰብ ሊቀመንበር መሆናቸውን የነገሩን ወይዘሮ ፈለገ ህይወት ደምሴ ከሰልፉ አስተባባሪዎች አንዱ ናቸው። የሰልፉን ዓላማ እንደሚከተለው ይገልጹታል።
የዛሬው ሰልፋችን ኢትዮጵያ ላይ የውሸት ፕሮፓጋንዳ ተጽፎ ለዓለም መንግስታት ቀርቦ በሐሰት ሀገራችን ተወንጅላ የኢኮኖሚ ጫና ሲደረግባት እኛ ኢትዮጵያኖች ዝም ብለን አናይም በማለት ላስ ቬጋስ ከሚኖሩ ኢትዮጵያውያንና ኤርትራውያን ጋር በመሆን ለሚመለከተው አካል ድምጻችን ለማሰማት ነው።
ወይዘሮ ፈለገ ህይወት ሰልፉ የተደረገው ቬጋስ ከሚገኘው የፌዴራል መንግስቱን ጻፊት ለፊት መሆኑን ገልጸው ከሰልፉ በኋላ ሰልፈኞቹ በየመኪናቸው ሆነው ጥሩምባዎቻቸውን በማሰማት በከተማው ዋና ዋና ጎዳናዎች መዘዋወራቸውን ተናግረዋል። አቶ ተሻገር ከልካይም እንዲሁ ከሰልፉን ካዘጋጁት ግለሰቦች አንዱ መሆናቸውን ነግረውናል።
ያው ኢትዮጵያ ላይ ባለፉት 3-4 ወራት በመንግስት እየተወሰደ ያለው የህግ ማስከበር ዘመቻ ሀቀኝነት በማዛባት በአለም ላይ በሚዲያዎች የሚሰራጨውን ተሳሳተ መረጃና አቤቱታዎችን ለዓለም ለማጋለጥና ኢትዮጵያ ላይ ሊወሰድ የሚታሰበውን ማዕቀብ የሚያያዙ የእርዳታ ገንዘቦች ባላግባብ እንዳይገደቡ የዓለም ማህበረሰብ ተባብሮት መንግስታት የጸጥታው ምክር ቤትን የአሜሪካ መንግስትን በተለ ኮንግረስ እና የስቴት ዲፓርትመንት ይሄንን እንዲያቁና የአውሮፓ ህብረትም ከዚህ አይነት እንቅስቃሴ እንዲታቀቡና ኢትዮጵያ እየወሰደች ያለችውን የህግ ማስከበር ዘመቻ ከዛም አልፎ እየተካሄደ ያለውን የመልሶ ማቋቋም እና የእርዳታ እንቅስቃሴዎችን በማገዝ በቀጠናው ሰላምና መረጋጋት እንዲኖር
አቶ ተሻገር በተለይ አድሏይ በሆነ መንገድ የውጭ መንግስታትም ሆኑ የአሜሪካ መንግስት በአገር ውስጥ ጉዳይ ጣልቃ በመግባት የሚሰጡ ትዕዛዛት በውጭ የሚኖሩ ኢትዮጵያውያን አይቀበሉትም ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ የተባበሩት መንግስታት የሰብአዊና የረድኤት ተቋማት በትግራይ ያለው ሁኔታ አሳሳቢ መሆኑን በመግለጽ የኤርትራ ወታደሮች አካባቢውን ለቀው እንዲወጡ ጭምር በማሳሰብ በተደጋጋሚ መግለጫዎችን ማውጣታቸው ይታወቃል። በዩናይትድ ስቴትስና በተለያዩ የዓለም ክፍሎች የሚገኙ የአካባቢው ተወላጆችና ሌሎች ወገኖችም በክልል ውስጥ እየተፈጸሙ ነው የሚሏቸውን ግድያዎች፣ አስገድዶ መድፈር፣ ዝርፊያና ሌሎች የሰብአዊ መብት ጥሰቶችን በመቃወም ሰላማዊ ሰልፎችን ማድረጋቸው ይታወሳል። ይህን በሚመለከት የእናንተ ምላሽ ምንድነው የሚል ጥያቄ ለአቶ ተሻገር ተነስተውላቸው ነበር።
ይሄንን በተመለከተ አልባት የማይካድራውን ድፍጨፋና የዘር ማጥፋት ያልተመለከተ ሰው ግልጽ እንዲሆን በፎቶ ምስል የተደገፈ እና በመረጃ ሊንክ የተያያዘ ሀተታዎችን በሰልፉም ላይ ስናሳይ ነበር። ይህ ሀቅ መጀመሪያ ግጭቱ እንዴት ተጀመረ፣ ማን ጀመረው፣ መንግስት ወደዚህ ህግ ማስከበር እንዴት ሄደ የሚለውን ሀቅ የኢትዮጵያ ህዝብ በትዕግስት በተለይ ውጭ ያለው ዲያስፖራ እውነት በእኛ እጅ ስላለ ምንም አይደርሱም ተብሎ ነው። ከአምስት ስድስት ዙር በላይ ሰላማዊ ሰልፍ ሲያደርጉ በከተማችን በዝምታ ነበር ያለፍነው። ግን ያ ዝምታ ተንከባሎ በሀገራችን ላይ ጫና የሚፈጥርበት ሁኔታ ላይ ሲሆን የለም ይህማ ሚሆን ከሆነ ብለን ነው በንዴት በቁጭት በሀገር መውደድ ስሜት ተሰባስበን አዎ ብዥታ ለመፍጠር ብዙ ድራማዎች ሲካሄዱ እንደነበረ ተከታትለናል። ግን ጦርነት ተነስቶ ሰው አይሞትም ብሎ መገመት ማይጠበቅ ነው። ግን ካሁን በኋላ በኢትዮጵያና በኢትዮጵያ ጥቅም ላይ ለሚነሳ ነገር ውጭ ያለው ኢትዮጵያዊ የትውልድ ኃላፊነት ስላለበት በሚችለው ያህል በሰላማዊ ሰልፍም ይሁን በዲፕሎማሲያዊ ዘመቻ ሀቁን ወደ ዓለም ማህበረሰብ ለማድረስ የበኩላችንን ለማድረግ እንቅስቃሴዎችን ሳናሰልስ ለመቀጠል በሰልፈኛ የተስማሙ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሳፍሪ ከሶስት ዓመታት በፊት በቤተልሔም ደጀኔ አማካኝነት የተመሰረተ ለወረቀት አምራች ድርጅቶች ወረቀት መስሪያ የሚያገለግል ጥቅል ወይም ፓልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመር ተቋም ነው። ከአምስት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሐሳቡ ወጣኝ በቤተልሔም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነፃ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁኑ ሰዓትም ከአጋር መስራቿ በቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካዎችን እያቆሙ ይገኛሉ። ኤደን ገረመው ከድርጅቱ አጋር መስራችና ዋና ስራ አስፈጻሚ በቤተልሔም ደጀኔ ጋር ቆይታ አድርጋ ያስተናገደችው ዘገባ ቀጥሎ ይቀርባል።
ከአምስት ዓመታት በፊት ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሀሳቡ ወጣኝ ቤተልሔም ደጀኔ ከአጋር መስራቿ ቤተልሔም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ቤተልሔም ይህን ሀሳብ መወጠን የጀመረችው ገና በተማሪነት ጊዜዋ እንደሆነ ታስታውሳለች።
ተማሪ ነበርኩኝ እዛኔ። ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አስክል ተራ አድረን ሄድ ነው። ወደ አስክል ተራ አስክል ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ባረሙ በጣም የተለያየ ነበረ። ሚጡ ፎቶች ከለርፉል የሆነ ነገር ምናምን ነበር ኤክሰስ ያደረግኩት፣ ግን ተቃራኒ ነበረ። በጣም ቆሻሻ ነበር ዝንጃ የደነገጥኩበት እና በቃ ጥኝ ቤት እዛው ላይ ምንድነው ማድረግ የሚቻለው ላይክ ማለት ማቅዳት ይህን ቦታ ማቅዳት እንደገና ያለን ወይስ ደግሞ ወደ ምን መጠቀም ይቻላል የሚለውን ኢሚዲየት ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት ለመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል። ሙሉ የቆሻሻ ማኔጅመንት ላይ ለመስራት ወስኜ ብዙ ፋይናንስ ጠይቅ ነበረ። ምንም አላውቅም ነበር፣ ምንም ከየት እንደሚጀምር ምን እንደሚደረግ አላውቅም። አይስፔል አደረገ። ከዛ ቀጥዬ ላይክ እስኪ አንዱን ቆሻሻ እንዴት ማኔጅ ማድረግ እንደሚችል የሚለውን ደግሞ ፌል ሲያደርግ ጊዜ ትምህርት ቤት ሲያልቅ ሙሉ አመት የተማርሽበት የፈተና ወረቀቶች እዛ ብዙ የወረቀት እንትኖች ክንክት ይኖራል። አይፈለግም ይጣል ማለት ነው። ብዙ ጊዜ ቤት ውስጥ ማአት ወረቀት ነበረ ሳመደህ ሳይል እንዴ እኔ ራሴ ከቤቴ ሳልጀምር ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረ እና እንዴት ፕላስቲክ ሪሳይክሊንግ ብዬ ላለኝ ወደ ወረቀት ኢንዱስትሪ ገባሁ። ከዛ ነው
ለአካባቢ ደህንነት ሲባል ከዛፍ ምርት ነፃ የሆነና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍቷቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች።
እኛም እናመርከው ሁለት ነገር ነው። አንድ ፓልክ ይባላል። ፓልክ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከፓልክ ደግሞ ጥቅል ወረቀት ይሰራለን። በትልቅ ሮል ይጠቀልልና አንድ ሰውንም ምናምን ሊሆን ይችላል አንዱ ጥቅል። ያንን ፋብሪካዎች ውስጥና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ውስጥና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ የእኛን ፕሮዳክት ሲጠቀሙ 100% ኢኮ ፍሬንድሊ የሆነ ምርቶችን ማውጣት ይችላሉ ማለት ነው። ቀጥተኛ ለፋብሪካዎች ነው የሚሸጠው ወረቀትን ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት ሊሆን ይችላል። ያንን ኮንሰፕት ካወቅኩኝ በኋላ የመጀመሪያው በቤት ውስጥ ባለ ኢኩዊፕመንት ኤክስፐሪመንት ማድረግ ጀመርኩኝ። እዛው ቤት ውስጥ ማለት ነው። የተለያየ ነገር ያው አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብም ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ዳታ ጋዘር ማድረግ ትችላለች። ቤትም ጋር በጁስ መስቀያ ማሽን እየተችፈን እየቀቀልን በብረብስ ምናምን ላይክ ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ነው። ታክ በፊት ፕሮዳክቶች ይሰራ ነበረ ብሎ እንደ ፖስት ካርድ እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ ሌላ እንደው እንጂ ሌሎች ሀገሮች ላይ ተሞከረ። በትላልቅ ፋብሪካ ደረጃ የሚሰራ ኮንሰፕት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገመን፣ ከዛ ወደ ላብራቶሪ ቴስቲንግ ፑሽ አድርገን ያው አሁን ፋይናል ያለው ስቴጅ ላይ ደርሰናል። ሌላ ትልቁ ቻሌንጅ ደስ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበር። ምንድን ነው ያደረግነው? ማሽን ከውጭ ከምናመጣ እንደገና ደግሞ የሚመጣው ማሽን መጥቶ ስናመርት ያለው ፕሮሰስ ላይ ራሱ በጣም ብዙ ውሃን እየጠቀም ያደርገናል። በጣም ብዙ ኤነርጂ እንድናወጥ ያደርገናል። ዌስት አለው። ምን የራሳችን ማሽን ዲዛይን ማድረግ የምንችልበት ሚ አንተጥን ብለን ሀይሊ ምንድን ያደረግ ነው ማሽኑ ዲዛይን ተደርጎ አልቋል። እዚህ ሎከል ሙሉ በሙሉ ማሽኑ ሀገር ውስጥ ነው የሚመረተው።
ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽኦ ያበረክታልም ትላለች።
መጀመሪያ ከእንጨት እንሰራም ብለን ስንወስድ ግዴታ ሌላ ኦልተርኔቲቭ ማግኘት ነበረብን። ካገኘናቸው ሁሉ አማራጮች በስ ገለባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ የሚቀር እንትናለ እዛው መሬት ላይ ማለት ነው። በፊት ይቃጠል ነበር እዛው ነበር የሚያቃጥሉት ማንሳት መሬቱንም ሰርታይል እንዲያደርግላቸው ያቃጥሉት ነበር። በፊት የነበራቸው ትሬንድ ነው። ማቃጥሉን ደግሞ በእርግጥ መንግስት ከልክሎ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት። ግን ምንድን ነው የሚያደርጉት? እዛው ላይ ይፈልታል። ያው አፈሩን ተሳይል እንዲያደርግላቸው ነው የሚፈልጉት። ስለዚህ ያ ምንድን ነው ያደረግነው? እነሱን ለማሳመን ፋክቶች አደረግናቸው። አንደኛ ነገር ለእነሱ ለእኛ በሚሸጣቸው እንደ ተጨማሪ ኢንካም ይሆንላቸው። ሁለት ደግሞ የእኛ የምርት ኮስታችን ላይ ምንድን ያለው ካመረትን በኋላ መጨረሻ ላይ ወይ ፕሮዳክት አለ ብላስሚከር የሚባል ፈሳሽ እንትን ነው። ግን ከፈሳሹ የሚወጣ ዝቃጭ አለ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረው፣ ኦርጋኒክ ፈርቲላይዘር ነው መልሶ ለገበሬዎቹ ማለት ነው። ምንድን ያደረግነው የምንፈልገውን ሀገራችን ኤክስትራክት እናደርግና አውጥተን መልሰን በነፃ ፋሶች ይፈጠር ነው። ፎከስ ያደረግነው ትናንሽ ገበሬዎች ላይ ነው።
የዛፍሬ አጋር መስራች ቤተልሔም ደጀኔ እንደ አውሮፓውያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ምርቶቻቸው ለአካባቢ ጥበቃ የሚያበረክቱትን አስተዋጽኦ ከግምት ውስጥ የሚያስገቡት ድርጅቶች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ይህን ተከትሎ ውቅያኖሶች ውስጥ የተጣሉ ቆሻሻዎችን በመጠቀም የጠፋ ዕቃን ለማግኘት የሚረዳ መሳሪያ ግኝት የሚያስተዋውቅ ዘገባ የአሜሪካ ድምፅ ዘጋቢ ጁሊ ታቦል ካልናለች ስመኝሽ የቆየ ታቀርበዋለች።
ብዙ ጊዜ ዕቃ እየጠፋቦት ይቸገራሉ? ያስቀመጡትን ዕቃስ መልሰው ማግኘት ይቸግሮታል? እንግዲያውስ ቺፕ ኦሎ የተሰኘው ብሉቱዝን በመጠቀም የጠፋ ዕቃ የሚያገኘው አዲሱ ግኝት ሊረዳዎት ዝግጁ ነው። ማድረግ የሚጠበቅቦት ቺፕ ኦሎ የተሰኘውን መሳሪያ የኪስ ቦርሳው ወይም ሌላ በቀላሉ ሊያገኙት የሚፈልጉት ዕቃ ላይ ማጣበቅ ነው። ቀጥሎ መሳሪያውን በብሉቱዝ አማካኝነት ስልኮ ላይ ካለ መተግበሪያ ጋር በማገናኘት ለማግኘት የደውል ድምጽ አሰማ የሚለውን ሲጫኑ ዕቃው ላይ ያለችው የደውል ድምጽ ታሰማለች። ቺፖሎ እንደ ታይል እና ሳምሰንግ የመሳሰሉ ተወዳዳሪዎች ያሉበት ገበያ ውስጥ ነው የገባው። ነገር ግን እንደ ያሳ ማስገሪያዎች የመሳሰሉ ውቅያኖስ ውስጥ ከተጣሉ ቆሻሻዎች የተሰራው ቺፖሎ 1 የተሰኘው ምርት ከገበያው ነጥሮ መውጣት እንደቻለ የቺፖሎ የገበያ ተቆጣጣሪ ኒካ ክራምዛማሪ ይናገራሉ።
Our products are made of plastic and even though they are very
የሰራነው መሳሪያ ከፕላስቲክ የተሰራ ነው። እቃው ምንም እንኳን ትንሽ ብትሆንምና ብዙ ፕላስቲኮችን ባንጠቀምም ለአካባቢ ጥበቃ ትኩረት መስጠትና ኃላፊነት የሚሰማን መሆን አለብን።
ኦሽን ወርክስ ከተሰኘ በአለም ላይ ያሉ የፕላስቲክ ቆሻሻዎችን ለማስወገድ የሚንቀሳቀስ ድርጅት በተገኘ ድጋፍ ከውቅያኖስ ውስጥ የሚወጡት ፕላስቲኮች ፖሊፕሮፕሊን የተሰኘውን የመተግበሪያውን የውስጥ ክፍል ለመሸፈን የሚረዱ ትንንሽ ክብ ቅርጾች እንዲቀየሩ ይደረጋሉ። የኦሽን ወርክስ መስራችና ፕሬዝዳንት የሆኑት ሮብ ላኔሊ ይህ ትልቅ ግኝት ነው ይላሉ።
ከውቅያኖስ ውስጥ የሚወጡ ፕላስቲኮችን ለሚሰሩት መሳሪያ እንደ ግብአት መጠቀማቸው ለተጠቃሚዎች ብቻ ሳይሆን ለሌሎች ድርጅቶችም ምንም ነገር ማድረግ እንደሚቻልና ከትንሽ ነገር ተነስቶ ትልልቅ ስኬቶችን ማግኘት እንደሚቻል ያሳያል።
ቺፖሎ በቅርቡ ኦሽኒ ግሎባል ለተሰኘ ውቅያኖስን የማጽዳት ስራ ላይ የተሰማራ ድርጅት $10,000 ድጋፍ አድርጎ ነበር። የኦሽን ግሎባል ድርጅት መስራችና ዳይሬክተር የሆኑት ሊያድ አሪዮል ይህ ትልቅ እርዳታ እንደሆነ ይገልጻሉ።
On average, a plastic item takes between 500 and 1000 years to break down.
የፕላስቲክ ቆሻሻ ለመበስበስ በአማካኝ ከ500 እስከ 1000 ዓመታት ጊዜ ይወስዳል። ስለዚህ እንደ ቺፕ ኦሎ የመሳሰሉ ድርጅቶች ይህን ፕላስቲክ ወደ ጥቅም ላይ እንዲውሉ ማድረጋቸው በጣም ጠቃሚ ነገር ነው።
በባህርና ውቅያኖስ ውስጥ የሚጣሉ ጎጂ ፕላስቲኮች መጠን በአደገኛ ሁኔታ እየጨመረ ነው። ከዓለም አቀፉ የደረቅ ቆሻሻ ማህበር የተገኘው መረጃ እንደሚያመለክተው ከነዚህ የፕላስቲክ ቆሻሻዎች 70% የሚሆኑት አንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፕላስቲኮችና የተጣሉ የአሳ ማስገሪያዎች ናቸው። በመሆኑም በርካታ ድርጅቶች ፍታቸውን ወደ እነዚህ ስጋቶች ያዞሩ ነው። ለምሳሌ ታዋቂው የአዲዳስ ድርጅት የጫማ ማሰሪያ ክሮችን ከነዚህ ፕላስቲኮች ማምረት ጀምሯል። በቀጣይ የሚሰሩ SUV የተሰኙ መኪናዎች ውስጥ የሚነጠፉት ንጣፎችም የተሰሩት ከውቅያኖሶች ውስጥ በወጡ ማስገሪያዎችና ፕላስቲኮች ነው። ቺፕ ኦሎም በዚህ ረገድ የራሱን ትንሽ አስተዋጽኦ እያደረገ በመሆኑ ትልቅ ደስታ እንደሚሰማው ክራምዛር ይገልጻሉ።
We are not just selling a product that's made out of the recycled fishing nets, but we are also
የምንሸጠው ዳግም ጥቅም ላይ በዋሉ የአሳ ማስገሪያዎች የተሰራ ምርት ባይሆንም እንኳን ስለ ውቅያኖስ ብክለት በቂ መረጃ እያሰራጨን ነው። ስለዚህ ቢያንስ ሌሎች ድርጅቶች ስለዚህ ጉዳይ እንዲያስቡና የተጣሉ ፕላስቲኮችን በድጋሚ ጥቅም ላይ በማዋል የሚሰሩ ምርቶች ላይ ትኩረታቸውን እንዲያደርጉ እያበረታታን ነው ማለት ነው።
በጁሊ ታቦ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።
ሬዲዮ ድምጽ አሜሪካዩ 12:15